ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅመው ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው።
የሰማናት ዶክተር እልልታ ረጋሳን ነው። ዶክተር እልልታ በውጭ ሀገራት የሚኖሩ ኢትዮጵያ ላይ ትኩረቱን ያደረገ አኳክሉ ፋሚሊ የተሰኘ ተቋም መስራች ናት። ተቋሙን ብሎም ትውልደ ኢትዮጵያውያንን የሚመለከቱ ሀሳቦችን በምሽቱ ታጋራናለች። ይህንንና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውንላል። አብራችሁ እንድትቆዩ ጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶችን ላይ የሚያተኩር ልዩ የአሜሪካ ድምፅ ቅንብር ነው። ወደ ቀዳሚው ዝግጅት ስንሻገር ዶክተር እልልታ ረጋሳ ትውልደ ኢትዮጵያን በጤና፣ በትምህርት፣ በመዝናኛና በጤናማ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳክሉ ፋሚሊ ተቋም መስራች ናት። ከሕክምና ባለሙያነቷ ተሻግረው ለዓመታት በዘለቀው ማህበረሰብ አገዝ ተሳትፏም ትታወቃለች። ዛሬም ሽክ ዘለግ ያለ ጊዜ በሚወስደው ቆይታችን ትውልድ ኢትዮጵያውያን ቤተሰቦችን የሚመለከቱ ጉዳዮችን እናነሳሳለን። ዶክተር እልልታ አስቀድማ ይህን ተቋም ለመመስረት ያበቋትን ምክንያቶች ትነግረናለች።
ይህንን አገልግሎት የአኳክሉ ፋሚሊ አገልግሎት ለመጀመር የገፋፋኝ ያነሳሳኝ በቤተክርስቲያንና በቅዱስ ቤተክርስቲያንና በሰንበት ትምህርት ቤት የነበረኝ አገልግሎት ነው እና እዚህ ሀገር በወጣትነቴን የመጣሁት የአስራዎቹን የእድሜ ክልል እንዳለፍኩኝ በሰንበት ትምህርት ቤት ታቀፌ በቅድስት ማርያም ዋሽንግተን ዲሲ ባላቸው ታቀፌ በሰንበት ትምህርት ቤት አገለግል ነበር እና የሚገርምህ አቶ ሀብታሙ ይሄንኑ ነበረ በአኳክሉ ፋሚሊ ያለውን አገልግሎት ነበረ በዛን ጊዜ ሳገለግል የነበረው እስካሁንም ሰዓት ድረስ ማለት ነው። እና ሳገለግል በማህበረሰባችን የማየው ነገር አለ፣ ጉድለት አለ፣ የመረጃ ጉድለት አለ። ከመረጃ ጉድለት ትምህርት ከማጣት ምክንያት ቤተሰብ ራሳቸውን ትዳራቸውን በአግባቡ ለማስተዳደር ልጆቻቸውን ለማሳደግ ብዙ ሲቸገሩ አለው። ግን ብዙ መረጃዎች አሉ። መረጃዎቹን ግን ማን አምጥቶ ያቀርበው? ማን ያገኘው? አግኝቶ ደግሞ ለህብረተሰባችን በሚገባው ቋንቋ ማን ያስረዳ? ግልጽስ አድርጎ አብራርቶ ባህሉን ቫሊዩስ የሚባለው ዋጋውን ማህበረሰቡ ወጉን ጠብቆ ሃይማኖቱን ጠብቆ ማን ያስረዳ? ያን ደግሞ ከተረዱ በኋላ እንዴት ነው የሚጠቀሙት የሚለው ነገር ሁሌም ይረብሸኝ ነበረ፣ ቁጭት ነበረብኝ ውስጤ። እና እኛ ስናገለግል አንድ ሰው አንድ ቤተሰብ መረጃ አግኝቶ ይጠቀማል፣ ሌላው ቤተሰብ አያገኝም። አንድ ወጣት መረጃ አግኝቶ ትልቅ ቦታ ይደርሳል፣ ሌላ ወጣት ግን በዚሁ ሀገር ተቀምጦ መረጃ የለውም። የዛ ደግሞ ሰለባ አንዷ እኔ ነኝ። እና አንድ መረጃ በገንዘብ የሚተመን መሆኑን በራሴ ህይወት አይቼዋለሁ። እና በዚህ ምክንያት እኔ በቃ አእምሮዬ ውስጥ ይሄ ነገር መሰራት አለበት። እንዴት ይሰራ? መቼ ይሰራ? በምን መልኩ ይምጣ? ግን ውሉ ግልጽ አልሆነልኝም ነበር። እና እግዚአብሔር ይመስገን ከአገልግሎት ከመብሰል ብዛት መጨረሻ አወቅኩት እና አኳክሉ ፋሚሊ የሚለው መጣ ማለት ነው።
እንግዲህ አኳክሉ ፋሚሊ የተባለው ተቋም ጤናን፣ ትምህርትን፣ ንግድን፣ ቤተሰብን የሚመለከቱ መረጃዎችን ያጋራል፣ አገልግሎቶችንም ትሰጣላችሁ። እንደው የእኛ መሰናዶ አንድ ትኩረት ከሆነው ጉዳዮች መካከል አንዱ ቤተሰብ ነው። ቤተሰብን በሚመለከት ለዓመታት የዘለቀ አገልግሎት እንደሰጣችሁ ሰምተናል። እዚህ በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን ቤተሰቦች፣ ወጣቶች እና ህጻናት ከሞላ ጎደል የሚደርስባቸው የተለያዩ ችግሮች፣ የሚጋፈጧቸው የተለያዩ መሰናክሎች አሉ። በእናንተ ዘንድ ጎልቶ ያገኛችኋቸው ችግሮች የቶቹ ነበሩ? በምንስ መንገድ ነው ለእነሱ እልባትና የተሻለ ውጤት ለማምጣት ጥረት እያደረጋቸው የምትገኙት?
በእኛ በኩል በቤተሰብ አያያዝ ላይ ጉልህ ችግር ነው ብለን ያገኘነው የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅመው ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው። ምክንያቱን ልግለጽልን። እኛ ከኢትዮጵያ መጣን። ባህላችን ይሁን አስተዳደጋችን ይሁን በጣም ኮንሰርቫቲቭ ስለሆነም ወይም ደግሞ ቁጥብ ስለሆነም ሊሆን ይችላል መረጃ ደርሶን ማስተላለፍ አንችልም። ያ ችግር ወደ ልጆቻችን ሄዷል። ልጆቻችን በቂ መረጃ ባለማግኘታቸው ምን ይሆናል መሰለህ? እኛ ካደግንበት እድገት በላይ ሜዳልቻለሁ። ለምሳሌ እኔ ወደ አሜሪካ ሀገር መጣሁ። ከመጣሁ በኋላ ኮሌጅ ገባሁ። ምስጋና ይድረሰው ለፈጣሪ። ኮሌጅ ገባሁ፣ ተማርኩ፣ ጨረስኩኝ። እኔ ታየኝ ተቀጥሬ መሰራት ነው። ተቀጥሬ በአንድ ሆስፒታል የህፃናት ሆስፒታል ውስጥ እሰራለሁ። ከዚህ በላይ ማደግ እንደምችል ማንም ያስተማረኝ የለም። ከዚህ በላይ ማደግ እንደምችል ካፓሲቲ አቅሜ ማንም ሊወስነው እንደማይችል እና መረጃዎች ባገኝ ይበልጥ ላድግ እንደምችል ማንም የመራኝ ሰው የለም። ይሄ ነው እኛ ማህበረሰብ ውስጥ የሚጎለው። ምክንያቱም ልጆቻችንን በአስተዳደር ስራ አናያቸውም፣ በህዝብ አገልግሎት ውስጥ አናያቸውም። በአሜሪካን ኮሚዩኒቲ ነው የማወራው። በከንቲባነት አላያቸውም እኛን ልጆች። በእንደራሴነት ወይም በኮንግረስ ውስጥ በሴኔት ውስጥ ሲሰሩ ሲወዳደሩ አላይም። ይሄ የሚጀምረው ከቤተሰብ ነው። አየር እኔ አብሬ እያደግኩበት ያየሁት ይሄ ትልቅ ጉድለት ነው። ምንድን ነው ብለን ወደ ታች ስንገባ ያየ ነው ወላጆች ከልጆች ጋር በየቀኑ የሚያገኙት ግንኙነት የሚያሳልፉ ጊዜ ውሱን ነው። ወላጆች ለልጆቻቸው የሚሰጧቸው ሜንቶርሺፕ ወይም ደግሞ የአርአያነት የምሳሌነት አገልግሎት ውሱን ነው። ይገርማል። ይሄ ተጽዕኖ ልጆች ያሳድራል። ሌላው ወላጆች በሶስተኛ ደረጃ ኃላፊነት የመውሰድ ቤተሰብን ትዳርን ከማስተዳደር ቀጥሎ ስራን ሰርቶ ኑሮን ከማሸነፍ ቀጥሎ ያው ታውቀዋለህ በዚህ ሀገር ተበድላል ኑሮ ከዛ ቀጥሎ ኃላፊነት በቀበሌ በእድርም በሌሎችም ኮሚቴዎች በመስጊድም በቤተክርስቲያን ውስጥ ኃላፊነት ወስዶ የመቻሌንጅ የማድረግ ራሳችን የመፈተን አላይም ውሱንነት። ያ ውሱንነት ወደ ልጆቻችን አልፏል። ያ መቀየር አለበት። ልጆቻችን ማደግ አለባቸው። ይሄን ማድረግ የምንችለው ወላጆችን በመደገፍ ነው፣ ልጆችንም ደግሞ ጎን ለጎን በማነጽ ነው።
ዶክተር ልልታ ለየት ባለ ሁኔታ በቅርብ ጊዜያት ውስጥ በማህበራዊ አውታሮች ላይ በመውጣት አጫጭር የቪዲዮ ስራዎችን፣ አዳዲስ መረጃዎችን ታጋሪያለሽ። የማህበራዊ አውታሮች ሚና በተለይ እንደዚህ ያሉ ማህበረሰብ አገዝ የሆኑ ነገሮችን የማህበረሰቡን ንቃተ ህሊና ከፍ የሚያደርጉ ጉዳዮችን በማዳረስ ጉዳይ ያላቸው ሚና ምን ያክል ነው? የእኛ ማህበረሰብስ የተጠቀመበት ደረጃው ሲመዘን ምን ያህል አመርቂ ነው? ምን ያህል በቂ ነው ብለሽ ታስቢያለሽ? ከአንቺ ልምድ ተነስተሽ የተወሰነ እይታሽን አካፊ።
ካየሁት የድህረ ገጽ አጠቃቀም ማህበራዊ መገናኛ ሚዲያዎች በጣም ጠቃሚ ናቸው። እንዳልኩ በአገልግሎት ዘመኔ አይቼዋለሁ። በስብሰባ አዳራሽ፣ በቤተክርስቲያን ውስጥ፣ በሰንበት ትምህርት ቤት ውስጥ ወይም ደግሞ በቫይበር በቴሌግራም የምታስተላልፈው ወሰን ይላል። ግን ደግሞ ወደ እነዚህ ፕላትፎርሞች ወደነ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ሌሎችም ኢንስታግራም ገፍተህ ስትሄድ የሚተመልካችሁ ብዙ ነው እና ያንን ነው የተማርኩት። ሰውን ለመድረስ የፕሮግራሙን ተደራሽነት ለማጠናከር ማህበራዊ ሚዲያ ላይ መግባት አለብን። ምክንያቱም ወጣቶቻችን ያሉት ቲክታክ ላይ ነው። ጎልማሶቻችን ያሉት ቲክታክ ላይ ነው። ጎልማሶችም ቤተሰቦች ደግሞ የቤተሰብ ትኩረት ያላቸው ፌስቡክ ላይ አይቻሉ፣ ዩቲዩብ ላይ አይቻሉ። አየህ፣ ዴሞግራፊክሱ የሰው አጠቃቀም ይለያያል። ወጣቶችን ብዙ ጊዜ ዩቲዩብ እና ፌስቡክ ላይ አላያቸው። ማያቸው በአብዛኛው ቲክታክ ላይ ነው፣ በብዛት ነው ማያቸው። እና የሚሰሩ ፕሮግራሞች ይዛታቸው ጥሩ ሆኖ ሳለ ተደራሽነታቸው ካልጨመረ አይሳካም ማለት ነው፣ ግብህን አትመታም። ስለዚህ መሆን ያለበት አጠር ያለ ፕሮግራም በተቻለ መጠን ከአምስት ደቂቃ ያለፈ። አምስት ደቂቃ በጣም ረዥም ነው። እነሱ በቃ እነሱ በሁለት በሶስት ደቂቃ አግኝተው መረጃውን አግኝተው መጠቀም ነው የሚፈልጉት። ስለዚህ አማካይ ሆኖ ያገኘሁት ወደ አራት ደቂቃ ፕሮግራሞች ሰርተህ ፈጠን ብለህ ተናግረህ ብታቀርብ ጥሩ ነው የሚል ነገር ነው የተረዳሁት።
ዶክተር ልልታ እንግዲህ ከ15 ዓመታት ያላነሰ አገልግሎት ነው ያለሽ። በተለይ በማህበረሰብ ውስጥ ያሉ እንቅስቃሴዎችን በማየት ፋይዳ አላቸው የሚባሉ አገልግሎቶችን በመስጠት በእነዚህ ዓመታት ውስጥ አስደሳችና አሳዛኝ ክስተቶችን የተመለከትሽ የታዘብሽ ይመስለኛል። ሁሉንም መጥቀስ አንችልም፣ ነገር ግን ማስተማሪያ የሚሆኑ ጉዳዮች ካሉ አንድ ሁለቱን ብታጋሪ ነው።
አስደሳች ከሚለው ልጀምር። ወጣቶቻችን በሁለት ባህል እየኖሩ አዳጊ ልጆቻችን፣ እኔም በነገራችን ላይ ባለትዳርና የሶስት ሴቶች ልጆች እናት ነኝ። በነሱም ራሴ ላይ ያለው እኔም እንዳልኩ ወጣት ሆኜ ነው ወደዚህ ሀገር የመጣሁት። ያ በጣም ጠቅሞኛል። የባህል ግጭት፣ የመረዳት ግጭት። አሜሪካዊ ቤተሰብ ያለው ፈጥኖ የሚረዳው ነገር አለ። ኢትዮጵያዊ ቤተሰብ ያለው ዘግየት ብለን አገናዝበን ብዙ ነገር የምንወስደው አለ። በዚህ ውስጥ እያደጉ ልጆቻችን ቁም ነገርም ይደርሰዋል። የእነሱን ስኬት በማየት በጣም እደሰታለሁ። ምክንያቱም ከቤት ውጭ ሲሄዱ የአሜሪካን ማህበረሰብ ነው የሚጠብቃቸው። የአሜሪካ ቤተሰብ ማህበረሰብ ደግሞ ታታሙ እንደምታውቀው ብዙ ማህበረሰቦች ስፓኒሹን፣ የአሜሪካውያን ጥቁሮችን፣ እኛንም ሌሎችንም አፍሪካኖችም ይዘዋል። ኢትዮጵያ ደግሞ ወይም ኤርትራ ቤታቸው ስትመጣ ሲመጡ ይጠብቃቸዋል። እኛ የምንጠብቃቸው እንዲያወሩ የምንጠብቀው ከኛ ጋር እንዲግባቡ የምንጠብቀው ልክ ሀገር ቤት እንዳደግኩት ነው። እኔ እንኳ እንደዚህ ወጣትነት መጥቼ የኔ የምጠብቀው ነገር ልጆቼ እንደዛ እንዲያናግሩኝ ነው። በአማርኛ ነው የሚያወሩኝ። ቤት ውስጥ የምንግባ በአማርኛ ነው፣ እንግሊዝኛ እንጠቀም ቤታችን ውስጥ። ስለዚህ ይሄንን ሁሉ ችለው ልጆች ትልቅ ደረጃ ሲደርሱ ማየቴ በጣም ደስ ይለኛል። ወደ ሁለተኛው ነጥብ ስመጣ የሚያሳዝነው ደግሞ እውነታ፣ መሬት ላይ ያለው እውነታ ነው። ከዛ እውነታ ደግሞ እኛ ወላጆች፣ እኛ በአብዛኞቹ የማህበረሰብ ክፍሎች ሩቅነን፣ እጅጉን ርቀናል፣ በአመታት ርቀናል። እና ያ ርቀት ያሳስበኛል፣ ያሳዝነኛል። ልጆች በህይወታቸው በዚህ ፈተና ውስጥ ሲያልፉ ጭንቀቱ፣ የጓደኛ ተጽዕኖ፣ የባህል ግጭቱ፣ ከወላጅ ጋር ለመግባባቱ ያ ሁሉ ሲያልፉ ብቻቸውን ነው የሚጓዙት። የሚገርምህ ቤት ውስጥ ልጆች ይኖሩባል፣ እኔም ልጆች አሉኝ። ብዙ ነገር ሁሉ ከትምህርት ቤት ጫና የሚመጣባቸው ያን ተቋቁሞ ቤት ሲመጡ እኛ ደግሞ እኛ ምን ጠብቅባቸዋል? ጥሩ ግሬድ እንዲያመጡ፣ መልካም ልጆች፣ ስነ ምግባር እንዲኖራቸው ያንን ሁሉ ተቋቁሞ ለማለፍ ግን አንደግፋቸውም። ቁጭ ብለን አናወራቸው ብለን አናዳምጥም። በማህበራዊ ህይወት የተወጠርንን፣ በስራ የተወጠርንን፣ በራሳችን የጉል ጉዳዮች የተወጠርንን። ለልጆች የሚሰጣቸው ጊዜ እጅግ አናሳ ነው። በየቤቱ ቢያንስ ግማሽ ሰዓት ጥርት ያለ ጊዜ ኳሊቲ ታይም የሚሉት ማለት ነው ፈረንጆቹ፣ አሁን ጊዜ መኖሩን እጠራጠራለሁ፣ ከማብላት ከማጠጣት ሌላ ማለት ነው። ያ የተቋረጠ ያ ነገር ቤተሰብ ውስጥ ሊኖር ይገባል። ለምሳሌ ቅርብ ጊዜ አንድ የሚያሳዝን ነገር ሰማሁ። ምን ሰማሁ መሰለህ? አንድ እማቀው ልጅ ጥሩ ልጅ ነው፣ ጥሩ ትምህርት ነው ያለው፣ ጥሩ ቤተሰብ ነው ያለው እና እከሌ እኮ ጋንግ ውስጥ ገባ አሉኝ። እንዴ አልኩኝ፣ ጋንግ ውስጥ ገባ? ገና ዘጠነኛ ክፍል መግባቱ ነው እንግዲህ አስበው። ጋንግ ውስጥ ለምን ገባ? እናት አባቱ ሁለት ስራ ነው የሚሰሩት፣ በጣም ቢዚ ናቸው። ባለሙያዎች ናቸው፣ ፕሮፌሽናልስ ናቸው፣ በጣም ቢዚ ናቸው። በስራ የተወጠሩ ማለት ነው ቢዚ ስል። እና ልጁ የሚመራው ሰው በማጣቱ ጋንግ ውስጥ ገባ። ጋንግ ውስጥ ስትገባ የጋንጉን ባህል ማክበር አለብህ። መጠጥ ከሆነ ትጠጣለህ፣ ሐሺሽ የምታጨስ ከሆነ ታጨሳለህ። ሌላም ነገሮች ካሉ መግለጹ ሰዎችን ሊያሳዝን ይችላል። ከሴቶች ጋር መተኛትም ቢሆን ሌሎች ነገሮችም ጋንጉ የሚጠይቀውን ባህል ማድረግ አለብህ። ይህ ማለት ነው ልጁ ህይወቱ ተበላሸ። ቢወጣ ደግሞ ሊመጣበት የሚመጣው የሚችለውን ችግር አስበው። ስለዚህ እንዲህ አይነት አሳሳኝ ነገሮች አሉ። ቀንደኛ የልጆቻችን ጠላቶች ሐሺሽ ነው፣ ሁካ ነው፣ ቤፕ ማድረግ ነው፣ የጋንግ ካልቸር ነው። እነዚህ ነገሮች ልጆቻችንን በእጅጉ ይጎዳል እና ወላጆች ንቃተ ህሊናችን መጨመር አለበት ነው የምለው።
አንቺንም ጨምሮ ሌሎችም በዚህ እንቅስቃሴ ውስጥ ያሉ ሰዎች ከሞላ ጎደል የግል ጥረት፣ የግል ወጪ እና የግል ልፋትን ነው እያንጸባረቁ የሚገኙት። ነገር ግን በዚህ ያለው የኢትዮጵያ ማህበረሰብ እንዲህ ያሉ አገልግሎቶችን በምን መንገድ ነው ሊያግዝ የሚገባው?
በዚህ አገልግሎት ላይ በእርግጥ የኔ አይነት አገልግሎት አዲስ ሊሆን ይችላል ለማህበረሰቡ። ማለት እኔ የመጣሁት በኦንላይን ቢዝነስ ነው። ኦንላይን ስልህ በድረ ገጽ ነው የመጣው። እንደምታየው የኮሚኒቲ ሴንተሮቻችን ቢሮ ይዘው ነው ሳየው። ቢሮ ድር ይዞ ቁጭ ማለት ለአካባቢ ሰው ተደራሽ ነው፣ ሳጠና ጥናትን ማለት ነው። ግን በኦንላይን ቅድም እንደተጫወት ነው፣ በኦንላይን በድረ ገጽ በኢንተርኔት ስትመጣ ሀገር ውስጥም ከሀገር ውጭም ከአካባቢም በሩቁም ያለው ይዳረሳል። ይሄን አገልግሎት ለመደገፍ በሚሰጡ አገልግሎቶች ውስጥ መሳተፍ፣ ለምሳሌ ከኔ ስጀምርልህ ሜንቶርሽፕ እያሰብን ነው። ለእነዚህ ለታዳጊ ወጣቶች ሜንቶርሽፕ ምን ማለት ነው? ሜንቶርሽፕ ማለት የምክር አገልግሎት ነው። ልጆቻችንን እየመከሩ መንገዳቸውን እያቀኑ ያሰቡበት ደረጃ እንዲሄዱ ማድረግ ነው፣ እንዲሳካ ማለት። የቢግ ብራዘር ቢግ ሲስተር የሚሉትም ነው፣ ታላቅ እህትና ወንድም ከዛም ያለፈ የባለሙያ ምክርም አክለንበት ማለት ነው። ባለሙያዎችን አምጥተን እንዲመከሩ እናደርጋለን። ይሄንን ፕሮግራም በቅርቡ ስንከፍትና ስናስተዋውቅ ማህበረሰቡ ያለውን ጥያቄ አቅርቦ ከጠየቀ ካወቀ በኋላ ልጆቹን እዛ ውስጥ እንዲያስገባ ፈልጋለሁ። ምክንያቱም ፕሮግራማችን ሊዳብር የሚችለው ማህበረሰቡ ሲተባበር ነው፣ ልጆቹ ሲጠቀሙ ነው። አንድ ቤተሰብ ተጠቅመው ለሌላው ቤተሰብ ሲነግር ማህበረሰቡ ይጠቀማል ማለት ነው። በዚህ መልኩ ይሄንን ስራ ሊደግፉ ይችላሉ። ሁለተኛ እያደረግን ያለ ነው፣ አሁን እየተካሄደ ያለው ፕሮግራም የማህበረሰባችንን ሴቶች በተቻለ መጠን ወደ ንግድ ስራ ራስን ወደ መቻል እንዲገቡ ማድረግ ነው። መንገዱ ስታየው ቀላል ይመስላል። እኔ ግን ተጉዤበት ስላየሁት እውነቴን ነው የምልህ፣ ፊት ለፊት ቁጭ ብሎ አንዳንድ ጊዜ መረጃ ያካኩሉ ጨዋታ ነው የሚጫወተው። በቃ መረዳታችን ማግኘት ይቀብዳል። ያንን መረጃ አቅርቦ እንደሚረዱት ሰባብሮ በትክክሉ አስቀምጦ መስጠት፣ ሴቶችን ወደ ንግድ ዓለም ውስጥ እንዲገቡ ራሳቸውን እንዲመሩ ቀላል ነው። ንግድ ለምሳሌ ከቤት ውስጥ አምባሻ መጋገር ሊሆን ይችላል፣ ወይም ደግሞ ኦንላይን በድረገጽ እቃዎችን መሸጥ ሊሆን ይችላል። በዚህ ውስጥ ሴቶች እንዲሳተፉ እንፈልጋለን። በአብዛኞቹ አባላቶቻችን አሁን ሴቶች ናቸው። ሁሉም የንግድ ስራቸውን እየጀመሩ ወይም ጀምረዋል፣ ልክ እንደኔ ናቸው ማለት ነው። እና ህብረተሰቡ በመሳተፍ ትልቅ አስተዋጽኦ ያደርጋል ብዬ አምናለሁ። በሌላው ሊደግፈን የሚችለው መረጃ የጋራ ነው። መረጃ የጋራ ነው ማለት አኮኩሉ ፋሚሊ ካመጣው መረጃ ይልቅ ብዙ ማህበረሰብ የሚያገኙ መረጃ ይበልጥ ነው። አየህ፣ አንተ ያለህን መረጃ ስትሰጠኝ፣ እኔ ለህብረተሰቡ ሳጋራ፣ እኔ ያለሁትን ያለኝን ደግሞ ሳካፍል፣ ሁላችንም በጋራ እናድጋለን። የእኔ ብቻዬን ማደግ ለህብረተሰቡ ጥሩ ነው፣ ግን የጋራ እድገት አመጣ። ህብረተሰብ እንደ ህብረተሰብ ማደግ ያለበት በጋራ ስናድግ ነው። እና ህብረተሰቡ ተሳትፎን ይቀጥል። ዳር ላይ ቆሞ የሚያይ ሰው ብዙ አይደግፍም። ቆይ እስኪ የት ነው የምትሄደው ብሎ ዳር ቆሞ የሚያይ ሰው ብዙ እድገት አያመጣም። ተሳትፎ ስንወድቅ አብሮ እጃችንን የሚያነሳ ስንበረታ አብሮ የሚያበረታ ማህበረሰብ አብረን እናድጋለን ብዬ አምናለሁ።
እጅግ በጣም አመሰግናለሁ ዶክተር ለልታ ረጋሳ ከኩሉ ፋሚሊ ስለተሰኘው ተቋም እንዲሁም ደግሞ በአጠቃላይ ለትውልድ ኢትዮጵያውያን ማህበረሰብ ለጥቁር አሜሪካውያንም ለኤርትራውያንም በእርግጥ የሚዳረስ አገልግሎት እንዳለሽ አውቃለሁ። እሱም በተመለከተ ለአጋራሽን ሀሳብ ሁሉ በአድማጮች በተመልካቾች ስም በእጅጉ አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው አበይት የሳምንቱን መዝናኛ ዜናዎች ታሰማናለች።
ኢትዮጵያውያንና ጃማይካውያን አርቲስቶች የተጣመሩበት የሙዚቃ ፌስቲቫል በጃማይካ ሊካሄድ መሆኑን አቢሲኒያና ንጉስ ኢንተርቴንመንት አስታወቁ። በትላንትናው ዕለት በማሪዮት ሆቴል መግለጫ የሰጡት ተቋማቱ ሮያል የሙዚቃ ፌስቲቫል ክነጥበብ በመጠቀም የኢትዮጵያን በጎ ገጽታ ለዓለም ለማስተዋወቅ ያለመ ያሉትን ፌስቲቫል አስተዋውቋል። ሮያል የሙዚቃ ፌስቲቫል በሬጌ ሙዚቃ ላይ የተሰማሩ ኢትዮጵያውያንና ጃማይካውያን አርቲስቶች ስራዎቻቸውን እንደሚያሳዩበትም ከንጉስ ኢንተርቴንመንት የፌስቡክ ገጽ ላይ ያገኘነው መረጃ ያመለክታል። አቢሲኒያ ኢንተርቴንመንትና ንጉስ ኢንተርቴንመንት በመተባበር የሚያዘጋጁት ይህ ግዙፍ ፌስቲቫል ከግንቦት 18 እስከ ግንቦት 20 2015 ዓ.ም ድረስ በጃማይካ ሞንቲጎቤ እንደሚካሄድም ተገልጿል። በዚህ ፌስቲቫል ላይ ከጃማይካ ተወዳጅ የሆኑ የሬጌ ሙዚቃ አቀንቃኞች መካከል ጄሲ ሮያል፣ ሲዝላ ኮሎንጂ፣ ጁሶን ፓንተን፣ ሚኪ ግንራል እንዲሁም ደግሞ ከኢትዮጵያ ዳዊት ጽጌ፣ ሳሚዳን፣ ልጅ ሚካኤል፣ ካስማሰ፣ ዮሐና፣ ኒና ግርማና ያሬድ ነጉ ስራዎቻቸውን እንደሚያቀርቡ ተገልጿል። ሁለቱ ተቋማት ዓለም አቀፍና የሀገር ውስጥ የመዝናኛ ዝግጅቶችን በማዘጋጀት ከ15 ዓመታት በላይ የላቀ ልምድና ችሎታ እንዳላቸውም አስታውቀዋል። ጥቁሮችና በተለያየ መድሎ ስር ከሚኖሩ ከዝቅተኛ ማህበረሰብ የመጡ የጥበብ ሰዎችን ስራዎች ለእይታ እንዲቀርቡ የሚያደርገው የዲዝኒ ወርልድ አንድ ተቋም የሆነው ኦኒክስ ኮሌክቲቭ በኢትዮጵያዊቷ ንግስተ ሳባ ታሪክ ላይ የሚያተኩር የአንድ ሰዓት እርዝመት ያለው ተከታታይ ፊልም እያዘጋጀ መሆኑን አስታወቀ። ይህ ፊልምም የጽሁፍ ስራው ሲጠናቀቅ ሁሉ በተሰኘው የፊልም አውታር ላይ ለእይታ እንደሚቀርብ ኦኬ አፍሪካ በዚህ ሳምንት ዘግቧል። ኦኒክስ ዝቅተኛና ውክልና የሌላቸውን ማህበረሰቦችን ታሪኮችና ተግዳሮቶች ዙሪያ የሚሰሩ የጥበብ ስራዎችን በማግላት ለህዝብ ተደራሽ እንዲሆኑ በማድረግ ያተኩራል። ይሄ በንግስተ ሳባ ላይ የሚያተኩር ፊልምም ንግስቲቷ ኢትዮጵያን እንዴት ባለም ላይ ካሉ ሀገራት ተርታ እንድትሰለፍ እንዳደረገች የሚያሳይ ይሆናል ሲልም ኦኪ አፍሪካ ዘግቧል። ፊልሙን ፕሮዲውስ ያደረገው የብላክ ፓንተር ፊልሞችን ዳይሬክት የሚያደርገው ሪያን ኮግል ሲሆን በየሎ ጃኬትስ እና ቻንትሊ ዌል በጻፈችው ሱፐር ገርልስ የተወነችው ትውልደ ኢትዮጵያዊቷ አዚ ተስፋዬ በፈጠራ ኃላፊነት እንደምትሳተፍበትም ተገልጿል። አዚ ተስፋዬ እንደ አውሮፓውያን አቆጣጠር በ1922 በታህሳስ 20 በኦሬንጅ ካውንቲ ካሊፎርኒያ አሜሪካ የተወለደች ትውልደ ኢትዮጵያዊት ተዋናይት ስትሆን ሱፐር ገርል በተሰኘው ፊልም ላይ ከመተወን በተጨማሪም እንደ አውሮፓውያን አቆጣጠር በ2014 ጄን ዘ ቨርጅን እና በሲልከን ቫሊ ፊልሞች ላይ በጸሐፊነትና በተዋናይነት የሰራች ታዋቂ አርቲስት ናት። አዚ ተስፋዬ ምንም እንኳን በኩዊን ሺባ ፊልም ላይ ብትሰራም እስካሁን ድረስ ግን በፊልሙ ላይ ማን እንደሚተውን ይፋ አልተደረገም። በመጨረሻም አንድ ዓመት ከፈጀ ቁፋሮ በኋላ በግብጽ 4300 ዓመታትን ያስቆጠረ አንድ ጥንታዊ መቃብርና መሚዎች ተገኝቷል። በቅርቡ ከተገኙት በደርዘን ከሚቆጠሩት ቅርሶች መካከል ይህኛው አንዱ ነው። ለአንድ ዓመት ያህል ቁፋሮ ከተካሄደ በኋላ ታዋቂው አርኪኦሎጂስት ዛሂ ሐዋስ ግኝቱን በግብጽ ውስጥ ካሉት ጥንታዊ የድንጋይ ህንፃዎች ውስጥ አንዱ በሆነው በግስል አልሙዲር እንዲሁም ታላቁ መቃብር ተብሎ የሚጠራውን ስፍራ ይፋ አድርጓል። ከእነሱ መካከል ክሙም ዲጄዴፍ ከአምስተኛው ሱራ መንግስት የመጣ ቄስ፣ ሚስጥር ጠባቂ የሚል ማዕረግ ያለው የቤተ መንግስት ጠባቂ ባለስልጣንና ሜሪና ሄካሼፔፕስ የተባሉ ሰዎችም እንደተገኙም ተዘግቧል። ሐዋስ ስለ ሄካሼፔፕስ በሰጠው መግለጫ ይህ መሚ እስካሁን በግብጽ ከተገኙት እጅግ ጥንታዊና የተሟላ መሚ ሊሆን ይችላል ያለ ሲሆን በቁፋሮ የተገኙ ሌሎች ዋና ዋና ግኝቶች፣ ምስሎችና ክተቦችም እንደሚገኙ አስታውቋል። በተመሳሳይ ባለፈው ሳምንት ተመራማሪዎች ሌሎች ብዙ ግኝቶችን አግኝተዋል። ለአብነትም ከክርስቶስ ልደት በፊት ከ1800 ዓመተ ዓለም እስከ 1600 ዓመተ ዓለም እድሜ ያላቸው በካይሮ በስተደቡብ ሉክሰር ከተማ አቅራቢያ የሚገኙ በደርዘን የሚቆጠሩ የቀብር ስፍራዎች ተገኝተዋል። በተጨማሪም የካይሮ ዩኒቨርሲቲ የሳይንስ ሊቃውንት ቡድን ከዚህ ቀደም ስለተገኘውና በአስራዎቹ እድሜ ውስጥ ስላለው አንድ ታዳጊ መሚን በተመለከተ ዝርዝር ጉዳዮችን በዚህ ሳምንት ይፋ አድርጓል። ቡድኑ ባደረገው የሲቲ ስካን አማካኝነት ከሟቹ ታዳጊ የተገኙት ክታቦች ታዳጊው በግብጽ የስልጣን ተዋረድ ውስጥ እጅግ ታላቅ ስፍራ ከነበራቸው መካከል መሆኑን መገንዘብ መቻላቸውንም ጨምሮ አስታውቋል። እነዚህ አዳዲስ ግኝቶችም ቱሪዝም ታላቅ ገቢዋ ለሆነችው ግብጽ ተጨማሪ የብስራት ዜናዎች ሆነዋል። አድማጮች፣ ለምሽቱ ያስኩላችሁ የመዝናኛ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። በመቀጠል ደግሞ በኒውዮርክ ከተማ ማንሃተን እድሜ ጠገብ የቤተሰብ የንግድ እንቅስቃሴዎችን በማህበራዊ መገናኛዎች ኃይል ለማሳደግ ጥረት ስለሚያደርጉ የእስያ አሜሪካውያን ወጣቶች የሚነግረንን ዘገባ እናቀርብላችኋለን። የቲና ትሬንህን ዘገባ ቆንጅታዬ ታሰማናለች።
እንደ አውሮፓውያን አቆጣጠር በ2020 መጋቢት ወር ውስጥ ኒውዮርክ ከተማን ኮቪድ-19 አብዝቶ አጥቅቷት እንደነበረ የሚዘነጋ አይደለም። የማንሃተን ቻይናታውን ነዋሪዎችን ደግሞ ወረርሽኙ ድርብ ጉዳት ይዞባቸው ነበር የመጣው። ማህበረሰቡ የተጎዳው ኮቪድ የወትሮውን አኗኗርና እንቅስቃሴ ስላስተጓጎለ ብቻ ሳይሆን ተከትሎት የመጣው ዘረኝነትና የውጭ ሀገር ሰው ጠልነትም ከፋ ሲል በሚሰነዘርበት ጥቃትም ጭምር ተጎድተው ነበርና። እናም አብዛኛው የውጭ ሀገር ተወላጅ የሆነው ይህ ማህበረሰብ እጅግ ከባድ ጊዜ ነበር ያሳለፈው። ይሁንና በማህበረሰባቸውና በባህላቸው ኩራት ይበልጡን እየተሰማቸው የመጡ አሜሪካ የተወለዱ የዚህ ማህበረሰብ አባላት እና ልጆቻቸው አዲስ ንቅናቄ ይዘው ብቅ ብለዋል። በማህበራዊ መገናኛው በመጠቀም ይህንኑ መልእክት በማስተላለፍ ላይ ናቸው። አሊስ ሊዩ ቻይናታውን የሚገኝ ግራንድ ቲ ኤንድ ኢምፖርትስ የተባለ መደብር ባለቤት ነች። እንዲህ ስትል ታስረዳለች።
ቻይናታውን የሚገኘው የግራንድ ቲ ኤንድ ኢምፖርትስ መደብር ባለቤት ነኝ። ቤተሰባችን ውስጥ ከትውልድ ወደ ትውልድ እየተላለፈ ያለ የንግድ ድርጅት ነው። በተለይም ሻይ ቁጠልና የቡድሃ ቅርጻቅርጽና ባህላዊ ቁሶችንም እናቀርባለን።
የአሊስ ሊዮ አባት ይህንን መደብር የከፈቱት ከ17 ዓመታት በፊት ነበር። አባቷ ኑሯቸውን አሜሪካ ካደረጉ ወዲህ ለመጀመሪያ ጊዜ ወደ ትውልድ ሀገራቸው ወደ ቻይና በሄዱበት ጊዜ ሀሳቡ መጥቶላቸው መደብሩን እንደከፈቱ ታስታውሳለች።
ለረዥም ጊዜ አነጋግረዋቸዋል። የማያውቋቸውን ጓደኞቻቸውን አግኝተው ሻይ እየጠጡ አብረው ጊዜ አሳለፉ። ያን ጊዜ ታዲያ ሻይ ሁሉ ሰው በየቤቱ እንዲሁ የሚጠጣው ነገር ሳይሆን የሆነ ባህላዊ ስርዓት እየሆነ መምጣቱን አስተዋሉ። ከዚያም ይህን ነገር አሜሪካ ውስጄ ማስተዋወቅ አለብኝ የሚለው ሀሳብ መጣላቸው።
ከውጭ ለሚመለከተው ሻይ መጠጣት በቻይናውያን ባህል አዲስ ነገር ሳይሆን የቆየ የተለመደ ነገር ተደርጎ ሊታይ ይችላል ትላለች ሊዩ።
Like if you go to a dim sum restaurant, they would give you.
በተለመዱት የቻይና ምግብ ቤቶች ውስጥ በጣም ርካሽ የሆነ ውሃ ውሃ የሚል ሻይ አፍልተው በነጻ ይሰጣሉ።
የአሊስ ሊዩ አባት ግን ይህንን ቀይረው የሻይን ስርዓት ሊያስተዋውቁ ተነሱ። አሊስንና ሌላዋን ሴት ልጃቸውን እንዲተባበሯቸው ማደረጉ።
Every single time there was any sort of
ማህበረሰባችን ውስጥ ለአንድ ጉዳይ መዋጮ መሰብሰቢያ መርሃ ግብር ሲኖር ወይም ደግሞ የምረጡኝ ዘመቻ ካለ፣ በትምህርት ቤት ወይም ደግሞ ጎዳና ላይ አንድ ዝግጅት ካለ የቻይና ባህላዊ የሻይ ስነ ስርዓትን እናሳያለን።
ባለፉት 2 ዓመታት የኮቪድ-19 ወረርሽኝ ከተባባሰው እስያዊ ጠል ጥቃት ጋር ተዳምሮ ቻይናውያን የአነስተኛ ንግድ ባለቤቶች እጅግ አዳጋች ጊዜ ነው ያሳለፉት። እዚህ ላይ ነው ማህበራዊ መገናኛ በደንብ ተጠቃሚ የሆነው ትውልድ ለማህበረሰቡ የደረሰው።
Before the pandemic, we basically did not have a social media presence, and then since then, we've had to make sure.
ከወረርሽኙ በፊት ማህበራዊ መገናኛ ላይ አንታወቅም ነበር። ከዚያ ወዲህ ግን የልፕና ኢንስታግራም ላይ መውጣት ጀመርን። ይህንን ለማድረግ ታዲያ የወጣቱ ትውልድ እገዛ የግድ አስፈላጊ ነበር። ምክንያቱም ወላጆቻችን ማህበራዊ መገናኛን የማይጠቀሙት እንግሊዘኛውም ሆነ የቴክኖሎጂ ዕውቀት ስለሚቸግራቸው ብቻ ነበር።
ስሊዩ ታዲያ ብቻዋን አይደለችም። በቅርብ ዓመታት በእርሷ ዕድሜ ያሉ ሌሎችም የማህበረሰቡ አባላት ቻይናውያንን ማበልጸግና ማስተዋወቅ ላይ ትኩረታቸውን ያደረጉ በርካታ የበጎ አድራጎት ድርጅቶችን አቋቁመው እየሰሩ ነው። ገና ብዙ መስራት አለብን ትላለች አለስ።
እዚህ ሰፈራችን የተሳሰረበትን ጠብቀው የሚያቆዩ ጠንካራ ባህላዊና የንግድ ተቋማት ከሌሉን በቀላሉ ሊፈራረስብን ይችላል።
እርሷ እንደምትለው ይህ የኢኮኖሚ ህልውናዋ ጉዳይ ብቻ አይደለም፣ ከመጣችበት ማህበረሰብ ጋር የሚያስተሳስራት መሰረቷም ጭምር እንጂ።
የማውቃቸው በኔ እድሜ ያሉ ብዙ እስያዊ አሜሪካውያን፣ ቻይናዊ አሜሪካውያን አሉ። አግብተው ቤት ሲይዙ እጅግ ባህላዊ የሆነ የሻይ ስርዓት መጋበዝ አይችሉም። አዝናለሁ። በቃ ዝም ብለው የትም በየምግብ ቤቱ እንደሚደረገው የሆነውን አይነት ሻይ በቴርሞስ አቅርበው እየቀዱ መስጠት ይለምዳሉ። ምክንያቱም ለዚያ ባህላዊ ስርዓት የሚያስፈልገው ዕቃ በሰርግ ስጦታ ስለማይመጣላቸው ነዋ።
አሊስ ሊዩ ትቀጥላለች።
ነጮች ባልሆኑ ማህበረሰቦች ውስጥ ትናንሽ የንግድ ድርጅቶች ለማህበረሰቡ ያላቸው አስተዋጽኦ በሚሸጡት ዕቃ ወይም ደግሞ በሚያቀርቡት አገልግሎት አይወሰንም። ባህላዊ ትውፊቶችንም ያስተምራሉ።
አስከትላም ጥንታዊ ባህሎቻችን እንዳይጠፉ የምንጠብቅበት አዳዲስ ዘዴዎችን መፈለግ ግድ ይላል ብላለች አሊስ ሊዩ።
ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ በመስተንግዶ ሀብታም ስዩም፣ በቅንብሩ ኤልያስ አስማረ አብረናችሁ አምሽተናል። መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት።